የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ኮቪድ-19ን ለመከላከል የወጣው መመሪያ ዛሬ ስራ ላይ ዋለ።
በለቅሶ ላይም ሆነ በሰርግ ድግሶች ላይ 50ና ከዛ በላይ የሆኑ ሰዎችን ይዞ መገኘት አይቻልም ማለት ነው። ስለዚህ የሚያሳተፍ የትኛውም ግለሰብ ወንድ ለሚጠየቅበት ሁኔታ እንዳለ መመሪያውን ያስቀምጣል።
የሰማችኋቸውም የጠቅላይ አቃቤ ሕግ ኮሚኒኬሽን ዲሬክተር አቶ አወል ሱልጣን ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ምርጫ ነክ ዘገባዎች፣ የዩናይትድ ስቴትስ ሕግ አውጪዎች አዲስ የመቆጣጠሪያ ደንብ ለማውጣት እየተነጋገሩ ያሉበት፣ የሐሰት መረጃዎች በዲጂታል ቴክኖሎጂው ላይ የደቀኑት ፈተናና እንዲሁም ሳምንታዊው ስፖርት ለምሽቱ ከያዝናቸው ዘገባዎችና ቅንብሮች ውስጥ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሰኞ መጋቢት 22 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬና ከዋና አዘጋጁ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ቆንጅት ታየ ነኝ። ከ8 ሚሊዮን በላይ ዜጎችን ተጠቃሚ ያደርጋል የተባለው አምስተኛው ዙር የኢትዮጵያ ልማታዊ ሴፍቲኔት ፕሮግራም ዛሬ ይፋ ተደርጓል። ለአምስት ዓመታት የሚቆየውና ተጋላጭ የሆኑ የህብረተሰብ ክፍሎችን ከድህነት እንደሚያወጣ የታመነበት ፕሮግራም መንግስትና አጋሮቹ ከ2 ቢሊዮን ዶላር በላይ ተጨማሪ ወጪ ያደረጉበት መሆኑ ተገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል።
በ1997 ዓ.ም ተመረተ የተጀመረው የልማታዊ ሴፍቲኔት ፕሮግራም በደህነት ለሚኖሩ ሚሊዮኖች ኢትዮጵያውያን የተስፋ ምንጭ ሆኖ መቆየቱን መንግስት ይናገራል። የዘንድሮውም በ408 የገጠር ወረዳዎች በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን አቅፎ እንደሚቀጥል ተገልጿል። ይሄኛው እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ለአምስት ዓመታት ተግባራዊ ይሆናል። 9 ክልሎችንም ተደራሽ ያደርጋል። መራግብሩ ከ2 ቢሊዮን ዶላር በላይ ወጪ የሚደረግበት ሲሆን ከዚህ ውስጥ 65% በለጋሽ ድርጅቶችና 25% በኢትዮጵያ መንግስት የሚሸፈን መሆኑ ተገልጿል። ቀሪው 10% ደግሞ ከባለድርሻ አካላት የሚዋጣ እንደሆነ ነው የተጠቀሰው። ከነዚህ ለጋሾች አንዱ የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ባወጣው መግለጫ ከጅምሩ አንስቶ ለፕሮግራሙ ድጋፍ ሲያደርግ መቆየቱን አስታውቋል። በ1997 ፕሮግራሙ ሲጀመር ከ550 ሚሊዮን ዶላር በላይ ድጋፍ ማድረጉን ያስታወሰው በዛሬው ስነ ስርዓት ላይ የተገኙት የዩኤስአይዲ የኢትዮጵያ ዳይሬክተር ሾን ጆንስ የዩናይትድ ስቴትስ ህዝብ ለዚህ ኢትዮጵያ መር የሆነ ፕሮግራም ያለው ቁርጠኝነት አመታትን ያስቆጠረ ነው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ኢትዮጵያ ውስጥ የኮሮና ቫይረስን መስፋፋት ለመከላከል ባለፈው መስከረም የወጣው መመሪያ ከዛሬ ጀምሮ ተግባራዊ መደረጉን ጠቅላይ አቃቤ ሕግ አስታውቋል። መመሪያው አስገዳጅ የሆኑ የጥንቃቄ እርምጃዎች የተካተቱበት መሆኑ ተገልጿል። ያፍና ያፍንጫ መሸፈኛ ማድረግ፣ አካላዊ ርቀትን መጠበቅ፣ የእጅ ማጽጃ መጠቀምና ሌሎችም የጥንቃቄ እርምጃዎች አስገዳጅ ተብለው ከተዘረዘሩት መካከል ናቸው። ሰርግና ለቅሶን የመሳሰሉ ማህበራዊ ክንውኖችም መከናወን ያለባቸው ከ50 ባልበለጡ ታዳሚዎች እንዲሆን ተወስኗል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በኤርትራ በኮቪድ-19 ወረርሽኝ ሳቢያ ተቋርጦ የነበረው የህዝብ ማጓጓዣ አገልግሎት በዛሬው ዕለት በከፊል መጀመሩ ተገልጿል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል።
የኮሮና ቫይረስ ወረርሽኝ በፈጠረው ስጋት ምክንያት ከአንድ ዓመት በፊት በኤርትራ ተቋርጦ የነበረው የህዝብ መጓጓዣ አገልግሎት ዛሬ ሰኞ መጋቢት 20 በከፊል ጀምሯል። ዛሬ የጀመረው የአውቶቡስ አገልግሎት በአስመራ ከተማና በሌሎች የተመረጡ ከተማዎችና ገጠሮች የሚሰጥ ሲሆን በተወሰነ ደረጃ ለሙከራ የተጀመረ እንደሆነ ታውቋል። የማዕከል ሪጅን የህዝብ መጓጓዣ አገልግሎት ለተገልጋዮች በጽሑፍ ባሰራጨው መግለጫ ዛሬ ጧት የጀመረው የመጓጓዣ አገልግሎት በአስመራ ከተማ ውስጥና በአካባቢዋ የሚገኙ የከተራ አካባቢዎች ላይ ያሉ አውቶቡስ መስመሮች ስራ መጀመራቸውን ጠቅሶ ከጧቱ 12 ሰዓት እስከ ምሽቱ 1 ሰዓት ለተገልጋዮች አገልግሎት እንደሚሰጥ አስታውቋል። በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና መከላከያዎችን ያላሟሉ ተገልጋዮች የትራንስፖርት አገልግሎት እንደማያገኙም የማዕከል ሪጅን የህዝብ መጓጓዣ አገልግሎት ጽፈት ቤት አስታውቋል። የኤርትራ ትምህርት ሚኒስቴር ባለፈው ሳምንት ይፋ ባደረገው መረጃ ትምህርት ዳግም መከፈትን ተከትሎ በየጎዳናዎች ብስክሌቶች በብዛት ሊኖሩ ስለሚችሉ አደጋን ለማስወገድ ሁሉም የትራፊክ ህጎች በሙሉነት እንዲተገበሩና ቁጥጥር እንዲደረግባቸው አሳስቧል። የትምህርት ሚኒስትሩ አያይዞም ተማሪዎች፣ መምህራን፣ ወላጆችና ሌሎች የሚመለከታቸው አካላት በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና የመከላከያ መንገዶችን በጥብቅ እንዲከታተሉና ተግባራዊ እንዲያደርጉም አሳስቧል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነን ለዘገባው እናመሰግናለን። የሶማሊያው ጽንፈኛ ታጣቂ ቡድን የአልሸባብ መሪ ለቡድኑ ደጋፊዎች ከሁለት ሳምንታት በኋላ ቁልፍ ፕሬዝደንታዊ ምርጫ በመታካሄደው ጅቡቲ በሚገኙ የዩናይትድ ስቴትስ እና የፈረንሳይ ጥቅሞች ላይ በየግላችሁ ጥቃት አድርሱ የሚል ጥሪ ለደጋፊዎቹ ማስተላለፉ ተገለጸ። የአልሸባብ መሪው አህመድ ኦማር አቡ ኡበይዳ በተለቀቀ አዲስ የቪዲዮ መልእክቱ የጅቡቲን መሪዎች ሀገሪቱን በምስራቅ አፍሪካ ሙስሊሞች ላይ የሚካሄደው ጦርነት የሚታቀድባት የጦር ሰፈር አድርገዋታል ሲል ወንጅሏል። አቡ ኡበይዳ በተለይ የጅቡቲ ወጣቶች አሜሪካኖቹንና ፈረንሳዮቹን ለማስወጣት በየግላችሁ ለሰማዕትነት ተነሱ ሲል ቀስቅሷል። አልሸባብ በማህበራዊ መገናኛው ባወጣው ድምጹም ጅቡቲ የሚገኙ የአሜሪካና የፈረንሳይ ጥቅሞችን በዋናነት ኢላማ አድርጉ ሲል አነሳስቷል። የአልሸባቡ መሪ አቡ ኡበይዳ በየግላችሁ ጂሃዳዊ ግዴታ ለመወጣት ላቃታችሁና ለመምጣት ፈቃደኛ ለሆናችሁ ተቀብለን መጠለያን ሰጣለን እና ሰለጥናችኋለን ማለቱም ተጠቅሷል። ጅቡቲ ላይ የጦር ሰፈር ያለው የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ለዚህ ያልሸባብ መሪ የጥቃት ጥሪ ምላሽ ሰጥቷል። የእዙ ቃል አቀባይ ኮሎኔል ክሪስቶፈር ካርንስ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ያልሸባብ መሪውን የጥቃት ጥሪ ክብደት ሰጥተን የምንመለከተው ነው ብለዋል። አስከትለውም አልሸባብ በምስራቅ አፍሪካ ዩናይትድ ስቴትስ ላሉ ጥቅሞች አደጋ መደቀኑ እንደቀጠለ ነው። በቀጣናውና ከዚያም አልፎ የደቀነውን ስጋት የማምከን እርምጃው መቀጠሉ አስፈላጊ የሚሆነው በዚሁ ምክንያት ነው ብለዋል። ከጅቡቲ መንግስት በኩል የተገኘ አስተያየት የለም። የሱዳን መንግስት በደቡባዊው የኑባ ተራሮች ክፍለ ግዛቱ ከሚንቀሳቀስ አንድ ዋና የሽምቅ ተዋጊ ቡድን ጋር ወደ ሰላም ስምምነት የሚያመራ ሰነድ በትናንትናው ዕለት መፈራረሙ ታውቋል። ሁለቱ ወገኖች የተፈራረሙት ሰነድ የእምነት ነጻነት ለዜጎች ሁሉ የሚያረጋግጥና ሃይማኖትንና የመንግስት አስተዳደርን የሚለይ የሰላም ስምምነት ላይ ለመድረስ የሚያስችል አንድ እርምጃ መሆኑ ተነግሮለታል። ሰነዱ መፈረሙ በጀነራል አብደል ፋታህ አልቡርሃን የሚመራው የጋራ ስልጣን መንግስት በሀገሪቱ ዙሪያ ከሚንቀሳቀሱ አማጺ ቡድኖች ጋር ስምምነት በመፍጠር በሀገሪቱ ለአያሌ ዓመታት ለብዙ ሚሊዮኖች መፈናቀልና ብዙ መቶ ሺህ ሰዎች መገደል ምክንያት የሆኑትን ግጭቶች ለማክተም በያዘው ጥረት አንድ ዋና እርምጃ ተደርጎ ተወስዶለታል። የሱዳን መንግስት ባለፈው የአውሮፓውያን 2020 ዓመተ ምህረት በዳርፉር የሚንቀሳቀሱ ቡድኖችን ጨምሮ ከበርካታ ሽምቅ ተዋጊ አካላት ጋር ስምምነት ላይ መድረሱ የሚታወስ ነው። ሞዛምቢክ ሰሜናዊ ክፍለ ግዛት ፓልማ ውስጥ ከአራት ቀናት በፊት ተቀናጅተው በተካሄዱ ጂሃዳዊ ጥቃቶች በርካታ ሰዎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ትናንት የመከላከያ ሚኒስትሩ ቃል አቀባይ ለጋዜጠኞች በሰጡት መግለጫ ባለፈው ረቡዕ አሸባሪዎች ፓልማ ውስጥ ሰርገው በመግባት ባደረሱት ጥቃት በርካታ ሰዎች ገለዋል ብለዋል። ከተገደሉት ውስጥ ከጥቃቱ ለማምለጥ በአንድ ሆቴል ተደብቀው የነበሩ ሰዎች ከከተማዋ ለማስወጣት በማጓጓዝ ላይ ሳለን በደረሰ የደፈጣ ጥቃት የተገደሉ ናቸው ነው ያሉት። ቃላቀባዩ አክለው ባለፉት 3 ቀናት የመንግስት የጸጥታ ኃይሎች ከከተማዋ በመቶች የተቆጠሩ የሀገሪቱ ዜጎችና የውጭ ሀገር ሰዎችን ማስወጣትን ቅድሚያ ትኩረት ሰጥተው እየተንቀሳቀሱ ናቸው ብለዋል። ካቦ ዴልጋዶ በመትባለው የነዳጅ ማውጫ እንቅስቃሴ መናኸሪያ በመትገኘው ከተማ ረቡዕ ዕለት ቁጥራቸው ያልታወቀ ታጣቂዎች ጥቃት ከፍተው ወደ 200 የሚጠጉ ሰዎች በከተማዋ በሚገኝ ሆቴል ሲደበቁ ብዙዎች በየደኑ ተሸሽገዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ዜና፣ ኮቪድ-19ን አመጣጥ በሚመለከት የዓለም የጤና ድርጅትና ቻይና በጋራ ያካሄዱት አንድ ጥናት ስለ ኮሮና ቫይረስ አመጣጥ ድምዳሜ ላይ መድረሱ ተሰማ። የጋራ ጥናቱ ረቂቅ ውጤት እንደሚያሳየው ከማናቸው የሚበልጥ የሚያሳምነው ኮሮና ቫይረስ ወደ ሰው የተላለፈው ከሌሊት ወፍ በተጋባባቸው ሌሎች እንስሳት አማካይነት ሳይሆን አይቀርም የሚለው ነው የሚል ድምዳሜ ላይ እንደደረሰ ነው አሶሺየትድ ፕሬስ የዘገበው። ይህ ጥናት ቫይረሱ ከምርምር ላቦራቶሪ አምልጦ ወጥቶ ወደ ሰው ተላልፏል የሚለው እጅግ በጣም ሊሆን የማይችል ነው ማለቱን ኤፒ አያይዞ ዘግቧል። የድመት ዝርያዎችና ሚንክ የሚሏቸው እንስሳትም ለኮሮና ቫይረስ ተጋላጭ መሆናቸውንና የቫይረሱ ተሸካሚ ብሎም አዛማች ሊሆኑ እንደሚችሉ ጥናቱ እንደጠቀሰ ነው አክሎ ኤፒ የዘገበው። አሶሺየትድ ፕሬስ ይህንን ረቂቅ የጥናት ውጤት ዛሬ ያገኘው የዓለም የጤና ድርጅት አባል ከሆነ ሀገር ዲፕሎማት መሆኑን ገልጾ፣ ሆኖም የዲፕሎማቱን ማንነት የጥናቱን ውጤት የማጋራት ፈቃድ ስላልነበራቸው ስማቸውን ይፋ ከማድረግ ተቆጥቧል። ሪፖርቱ በአብዛኛው የተመረኮዘው በቅርቡ ዓለም አቀፍ የጤና አዋቂዎች ቫይረሱ መጀመሪያ ወደ ተቀሰቀሰባት ወደ ቻይናዋ ውሃን ባደረጉት ጉብኝት ላይ መሆኑን አያይዞ ጠቅሷል። ይህንኑ ዜና ተከትሎ ሪፖርቱ እንደደረሳቸው በጄኔቫ የዓለም የጤና ድርጅት ዋና ዲሬክተር በሰጡት ቃል አምነው፣ ሆኖም የኮሮና ቫይረስን ምንጭ በተመለከተ ያሉት መላምቶች በሙሉ ውድቅ ሆነዋል ማለት ሳይሆን ቀጣይ ጥናት ሊደረግባቸው የሚገቡ ናቸው ብለዋል። የወረርሽኙን ዓለም አቀፍ ይዞታ በተመለከተ ደግሞ በዩናይትድ ስቴትስ የኮሮና ቫይረስ ክትባት ዘመቻው እየቀጠለ ቢሆንም በየዕለቱ በሀገሪቱ በቫይረሱ የሚያዘው ሰው ቁጥር አሁንም ከፍተኛ መሆኑ ተዘግቧል። የዩናይትድ ስቴትስ የተላላፊ በሽታዎች ተቋሙ ዲሬክተር እና የዋይት ሀውስ ከፍተኛ አማካሪው ዶክተር አንቶኒ ፋውቺ ይህንኑ አስመልክቶ ትናንት በሰጡት ቃል ይህ ሊሆን የቻለው ክፍለ ሀገሮች በተለይም በዚህ በተማሪዎች የመጸው ረፍት ወቅት አንዳንዶቹን ገደቦች በማንሳታቸው ሊሆን እንደሚችል ስጋታቸውን ገልጸዋል። ፕሬዚደንት ጆ ባይደንም ትናንት ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት ከመቀነስ ይልቅ ባለበት ከፍታው ሊቆይ የቻለው ሰው መጠንቀቁ ላይ ችላ በማለቱ ሊሆን ይችላል ብዬ ነው የማምነው ብለዋል። ፕሬዚደንቱ በመጀመሪያው የ100 የአስተዳደራቸው ቀናት 200 ሚሊዮን ክትባት ይሰጣል ማለታቸው ይታወሳል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ 51.5 ሚሊዮን አሜሪካውያን ቢያንስ የመጀመሪያውን ክትባት ወስደዋል ብሏል። 93.6 ሚሊዮን ሰዎች ደግሞ ሁለቱንም ወስደው እንዳጠናቀቁ ነው የገለጸው። ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ባለፉት ጥቂት ቀናት በየቀኑ 60 ሺህ አዲስ የቫይረሱ ተያዦች እየተመዘገቡ መሆኑ ተገልጿል። አሳሳቢ እንደሆነም ነው አብሮ የተመለከተው። በተያያዘ ዜና በትራምፕ አስተዳደር የዋይት ሀውስ የኮሮና ቫይረስ ምላሽ አስተባባሪ የነበሩት ዶክተር ዴብራ ቢርክስ ትናንት በሰጡት ቃል የክፍለ ሀገራትና የከተሞች አስተዳደሮች ወረርሽኙ በከፋ ደረጃ ከተዛመተበት ከመጀመሪያው ዙር ተምረው አስፈላጊውን የመከላከልና መቆጣጠር እርምጃ ቢወስዱ ኖሮ በኮቪድ ምክንያት በሀገሪቱ የጠፋው የ550 ሺህ ሰዎች ሕይወት በእጅጉ የቀነሰ ሊሆን ይችል ነበር ሲሉ ተናግረዋል። የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ባወጣው አሃዝ መሰረት በዓለም ዙሪያ በአሁኑ ሰዓት በቫይረሱ መጠቃቱ የተረጋገጠው ሰው ብዛት ከ127 ሚሊዮን አልፏል። የስዊስ ካናል የባህር መተላለፊያን ለቀናት ዘግቶ የቆመውን ግዙፉን የንግድ መርከብ 80 በመቶ ወደ ቀኝ ልናዞረው ይችላል ሲሉ የባህር መስመሩ አስተዳደር ባለስልጣናት ተናገሩ። ዛሬ ማታ የባህር ማዕበሉ ሲበረታ ደግሞ ጎታች ጀልባዎች ስበው ፊቱን በትክክለኛው አቅጣጫ ለማዞር እንቅስቃሴያቸውን ይቀጥላሉ ነው ያሉት። የመሆኑ ለስድስተኛ ቀን ተዘግቶ የቆየው የባህር መተላለፊያ ሊከፈት ሳይሆን አይቀርም የሚል ተስፋ ፈንጥቋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ ተጠናቀቀ።
ቆንጅታዬ፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ መጋቢት 22 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንን መልእክት ይዘው ወደ ኢትዮጵያ ተጉዘው የነበሩት የሕግ መወሰኛ ምክር ቤቱ የሥነ ምግባር ጉዳዮች ኮሚቴ ሊቀመንበር ሴናተር ክሪስ ኩንስ ስለ ጉብኝታቸውና ስላነጋገሯቸው ባለስልጣናት ባለፈው ሳምንት አጋማሽ በዋይት ሀውስ የደህንነት ጉዳዮች ምክር ቤት የሰጡት ማብራሪያና ከጋዜጠኞችና ከሴናተሮች ለተነሱ ጥያቄዎች የሰጡትን መልስ በአፍሪቃ ነክ ርዕሶች ይዘናል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በኢትዮጵያ ከዛሬ መጋቢት 20 2013 ዓ.ም ጀምሮ ባለፈው መስከረም 25 2013 ዓ.ም ወጥቶ የነበረው መመሪያ 30 ስራ ላይ እንደሚውል ጠቅላይ አቃቤ ሕግ አስታወቀ። በመመሪያው ውስጥ የተጠቀሱት አስገዳጅነት ያላቸው ደንቦች የአፍና አፍንጫ መሸፈኛ ጭንብል ማድረግ፣ ርቀትን መጠበቅ፣ እጅ ለማጽጃነት የሚውል በሽታ አምጪ ተዋሲያንን የሚገል ፈሳሽ መጠቀምና ሌሎችንም ማሳሰቢያዎች ያካተቱ ናቸው። በመመሪያው መሰረትም ሰርግ፣ ለቅሶና የመሳሰሉት ማህበራዊ ተራክቦች ቁጥሩ ከ50 ባልበለጠ ሰው ብቻ የሚከናወኑ መሆናቸውን ጨምሮ ገልጧል። የጠቅላይ አቃቤ ሕጉን የኮሚኒኬሽን ዲሬክተር ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ለዕለቱ አብይ ርዕስ አድርሳናለች።
የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም የወጣው መመሪያ ነው ከዛሬ መጋቢት 20 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ አቃቤ የገለጸው። የጠቅላይ አቃቤ የኮሙኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምጽ አብራርቷል።
በመመሪያ ቁጥር 30 2013 ላይ ከተኛ የተቀመጡት ክልከላዎች አብዛኛው እዚህ ቀደም ባቸው ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው። በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎችም ድንጋጌዎች ነው በመመሪያው የተካተቱት። ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭንብል ወይም ማስክ ሳያደርግ በህዝብ መሀል መገኘት፣ አጠገቡ ካለ ሰው ጋር ያለው ርቀትም 2 ሜትር ወይም ደግሞ 2 ያዋቂ የምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ፣ ከእጅ ማጽዳት ጋር ተያይዞ ሌሎችም በሽታውን ከአንድ ሰው ወደ አንድ ሰው እንዳይተላልፍ የሚያደርጉ በዓለም አቀፍ ጤና ድርጅትም በሀገራችን የጤና ሚኒስቴርም የተገለጹ መንገዶችን የጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት ራሱን አግልሎ ለተወሰነ ጊዜ ሕክምና ክትትል ለማግኘት መቻል ያለበት። ስለዚህ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው።
መመሪያ 30 አዲስ ደንብ ሳይሆን መስከረም ወር ላይ ያወጣ ነው ሲሉ አቶ አወል ተናግረዋል። አሁን በአስገዳጅነት የምተገበረውም ህብረተሰቡ በቸለተኝነት ለቫይረሱ እየተጋለጠ ስለሆነ ነው ሲሉም ተናግረዋል።
እስከ 6 እና ከ7 ወራት በፊት የወጣ መመሪያ ነው። ይህንን መመሪያ ግን አንድ ፈጽም ረጅም ጊዜ የቆየንበት ምክንያት ምንድን ነው? ግን በተወሰነ መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ የመከላከያ እርምጃዎችን በገለ በራሱ ሊወስድ የሚችልበት እድል አለ በሚል ነበረ። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመዛት ጋር ተያይዞ በሀገሪቷ ውስጥ እየተሰራጨ ያለው የበሽታው ስፋት እጅግ በጣም እየሰፋ ሄዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ነው ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻለና ሰውን መታደግ ካልቻለን ከዚህ የበለጠ የከፋ ችግር ያጋጥማል የሚል ስጋት ስላለ ይህን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው።
ከዛሬ ጀምሮ በግለሰብ ደረጃም ሆነ የግልና የመንግስት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት ኃላፊው።
በለቅሶ ላይም ሆነ በሰርግ ድግሶች ላይ 50 እና ከዛ በላይ የሆኑ ሰዎችን ይዞ መገኘት አይቻልም ማለት ነው። ስለዚህ የሚያሳተፍ የትኛውም ግለሰብ ወንድ ለሚጠየቅበት ሁኔታ እንዳለ መመሪያው ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያው ነው የመንግስት ተቋማትም የግል ድርጅቶችም ግለሰቦችም ተቋማትም እንዲገዙበት የወጣ መመሪያ ስለሆነ የመንግስት ተቋማትም ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክ ላላደረገ ሰው አገልግሎት መስጠት አይችሉም። ቅጥር ግቢ ውስጥ የገቡም ሰዎች መካከላቸው ያለው ርቀት 2 ሜትርና ከዛ በላይ መሆኑን ማረጋገጥ መቻል አለበት። እንደውም ምልክት እንዲያደርጉላት አስገዳጅ ድንጋጌ አቅፏል ወይም ይዟል። ትምህርት ቤቶች አካባቢ፣ የባህልና ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራተኞች መካከል የሚኖረውን መራራቅ፣ የኮንስትራክሽን ስራውን የሚመሩ ሰዎች በሰራተኞቻቸው መካከል ያለው ርቀት ተጠብቆ እንዲቆይ ማስካል ማድረጋቸውን የመከታተልና ቼክ የማድረግ ትራንስፖርት ላይ ማስክ ያላደረጉ ሰዎች ወደ ታክሲ ውስጥ እንዳይገቡ የመከላከል እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካስተገበረ በእንደዚህ አይነት የወንጀል ተግባር ውስጥ የሚሳተፉ ሰዎችን በሕግ አግባብ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በእነዚህ መመሪያ የተመላከተው አግባብነት ያለው ሕግ በሚል ተቃ የተመላከተው የወንጀል ሕጋችን ደግሞ አንቀጽ 5/22 ነው። አንቀጽ 5/22 ደግሞ የሚያወራው በማንኛውም ሁኔታ ከአንድ ወደ ሌላ ሰው ሊተላለፍ የሚችል ወረርሽኝን ለመከላከል የወጡ መመሪያዎችን የጣሰ ማንኛውም ሰው እስከ 2 ዓመት ደስ በሚችል ቀላል እስራት ይቀጣል ይላል። በቸለት ከተፈጸመው እስከ 6 ሰው ስለዚህ እስከ ብሎ ስላስቀመጠው እስከ 2 ዓመት ስንል ከ10 ቀን እስከ 2 ዓመት ማለት ነው። ስለዚህ ከ10 ቀን እስከ 2 ዓመት ያስቀጣ የሚችል የህግ ጥሰት መሆኑን ማህበረሰቡ መገንዘብ መቻል አለበት።
ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሄዷቸውን ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሂዱ ይሆናል ብሏል አቶ አወል።
ምርጫን በተመለከተ ግንባር ለግንባር ወይም ገጽ ለገጽ የሚደረጉ መድረኮቻቸው ለሰላም ሚኒስቴር በማሳወቅ ሰሬ እንበልና 100 ወይም 200 ተከታዮችን ወይም ደግሞ ኦዲየንሶችን ይዘው ከሆነ የምርጫ ቅስቀሳ ሆነ ሌሎች መድረኮችን የሚያከናውኑት ኦፕን ስፔስ ተጠቅመው ቦታው ሊይዝ ከሚችለው 1/4 ብቻ ተጠቅመው ሀሳባቸው መግለጽ ወይም መረጃ መልካቸው ማስተላለፍ የሚችሉበት ሁኔታ ከቱ መመሪያው የሚለው ምንድን ነው? በመሪ ደረጃ 50 ሰው ብቻ ነው ማወያየት የሚቻለው። ነገር ግን ከ50 በላይ ግን ማወያየቱ ግዴታ ከሆነ ይላል ግዴታ ከሆነ ለሰላም ሚኒስቴር በማሳወቅ ቦታው ወይም አዳራሹ ሊይዝ ከሚችለው 1/4 ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለመሆኑ ያስቀምጣል። ስለዚህ አዳራሽ ለሚደረጉ ሚቲንጎች ከሆኑ አዳራሹን 1/4 የሚይዘውን ካፒታል ስፔስ ወይም ሚዲያዎችን በመጠቀም ማይክራፎኖችን በመጠቀም በሰዎች መካከል ያለው ርቀት 2 ሜትር እና ከዛ በላይ መሆኑን በማረጋገጥ አደ ሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው 1/4 ብቻ መገኘታቸውን ቼክ በማድረግ የምርጫ ቅስቀሳም ሀሳብ ማስተላለፍ ይቻላል። ይሄ ለገዥውን ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ድንጋጌ ስለሆነ በሁለቱም ሌቭል ያሉ ፓርቲዎች ይህንን ማክበርና መከተል መቻል አለባቸው።
የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ-19 በመከላከል የሀገሪቱን ሕዝብ ለመታደግ መረባረብ አለባቸው ሲሉ አክሏል ኃላፊው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ምዕራብ ኢትዮጵያ ይወስደናል። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብር ትላንት በክልሉ ዋና ዋና ከተሞች ተካሂዷል። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብሩን ትላንት በክልሉ ዋና ዋና ከተሞች አካሂዷል። ፓርቲው ፕሮግራሙንና የምርጫ ምልክቱን እንዲሁም ለክልል ምክር ቤትና ለተወካዮች ምክር ቤት ያቀረባቸውን እጩዎችም ለሕዝብ አስተዋውቋል። አስቴር ምስጋናው ዝርዝሩን ይዛለች።
ዘንድሮ ለሚካሄደው ሀገራዊ ምርጫ አማራ ክልል ዝግጅቱን አጠናቆ ወደ ስራ መግባቱን ነው የብልጽግና ፓርቲ ትላንት ይፋ ያደረገው። ዋና ዋና በሚባሉ የክልሉ ከተሞች ማለትም በደብረ ማርቆስ፣ ደሴ፣ ጎንደርና ባህር ዳር በልዩ ልዩ ስነ ስርዓቶች የታጀበው የቅስቀሳ ማስጀመሪያ መርሃ ግብርም አካሂዷል። በዚህም የፓርቲውን ፕሮግራም የምርጫ ምልክቱንና ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ያቀረባቸውን እጩዎች ለህዝብ ይፋ አድርጓል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም ፓርቲያቸው 6ኛው ሀገራዊ ምርጫ ነጻና ሰላማዊ ሆኖ እንዲከናወን እየሰራ እንደሆነ ገልጸዋል።
ሁላችንም እንደ ፖለቲካ ፓርቲ የምንኖረው አገር ሲኖር፣ ኢትዮጵያ የምትባለው አገር ስትኖር ፓርቲ ሆነን ልንታገል እንችላለን፣ መንግስት ሆነን አገር ልንመራ እንችላለን፣ ሌላም ሌላም የምናስበው ነገር ማድረግ እንችላለን። ኢትዮጵያ ከሌለች ግን ሁሉም ነገር የለም። ስለዚህ ኢትዮጵያ ከምርጫ በላይ ናት። ኢትዮጵያ ከፖለቲካ ፓርቲዎች በላይ ናት። ፓርቲዎች በሆነ ጊዜ ይኖራሉ፣ በሆነ ጊዜ ይጠፋሉ፣ ሌላ ፓርቲ ይቋቋማል እያለ ይቀጥላል። ትውልድና አገር ግን ለዘላለም ይኖራል። ስለዚህ ለዘላለም የሚኖረውን ህዝብ፣ ለዘላለም የሚኖረውን አገር አክብረን ለዚህ የአገር ህልውና የበኩላችንን አስተዋጽኦ በማድረግ በኢትዮጵያ ህዝብ ዘንድም ሆነ በዓለም አቀፉ ማህበረሰብ ዘንድ ኢትዮጵያውያን የሰለጠነ ምርጫ ማካሄድ ይችላሉ የሚል ታሪክ ለማስመዝገብ ሁላችሁም የፖለቲካ ፓርቲዎች ከልባችሁ በቁርጠኝነት እንድትሰሩ ደጋግመን ጥሪ እናቀርብላችኋለን።
አቶ ብናርፍ ለምራጩ ህዝብ ጥሪ አስተላልፈዋል።
ይሄ ምርጫ ሰላማዊ እንዳይሆን በተለያየ መንገድ ሁከትን ብጥብጥን ለመፍጠር የሚንቀሳቀሱ ሁሉንም አካላት ህዝቡ በጽናት ሊታገላቸው ይገባል ብለን እናምናለን። ብልጽግና ለዚህ የሰላማዊ ምርጫ እንቅፋት ከሆነ ህዝቡ እንዲታገል እንፈልጋለን። ብልጽግና በየትኛውም አካባቢ ተጽዕኖ እየፈጠረ ተቃዋሚ ፖለቲካ ፓርቲዎች በነፃነት እንዳይንቀሳቀሱ የሚያደርግ ከሆነ ከማንም በላይ ህዝቡ እንዲታገል እንፈልጋለን። በተመሳሳይ ሌሎች የፖለቲካ ፓርቲዎች ተፎካካሪዎች ይሄ ምርጫ ሰላማዊ እንዳይሆን ምርጫው በተሳካ ሁኔታ እንዳይካሄድ እንቅፋት የሚፈጥሩ ካሉ እረፉ ብሎ ህዝቡ መታገል አለበት። ከምርጫው በኋላ ህዝቡ የሰጠውን ድምፅ ሁሉም ፓርቲ አክብረው እንዲቀበሉ ምስክርነቱ ህዝቡ መስጠት አለበት። ብልጽግና ፓርቲ ደግሞ በአሸናፊነት እንዲወጣ ድምፃችሁን ለብልጽግና በመስጠት ከጎናችን እንድትሰለፉ ደጋግመን በፍቅርና በአክብሮት ጥሪያችንን እናቀርብላችኋለን።
ለስድስተኛው ሀገራዊ ምርጫ የአማራ ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት 138 እና ለክልል ምክር ቤት ደግሞ 294 እጩዎች ማቅረቡን ያስታወቁት ደግሞ የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም አላይ ናቸው። ህዝብ የወደደውን ይመርጣል፣ የህዝብ ድምጽ ማክበር ግዴታ ነው ሲሉም ተናግረዋል።
በክልሉ የሚወዳደሩ ሁሉም የፖለቲካ ፓርቲዎች ከአማራ ክልል ህዝብ በታች ነን። በስድስተኛው ሀገራዊ ምርጫ ስንሳተፍ ከስሜት መጫጫን እና ከስርዓት አልበኝነት መውጣት ይኖርብናል። ፉክክራችን ከተራ ምቀኝነት እና ለስልጣን ከሚወዳደር ፓርቲ የማይጠበቅ ዘለፋና ማስጠንቀቂያ እንካ ስለ ካንቲያ የተጫነው ሊሆን በፍጹም አይገባም። ገና ከጅምሩ ለድጋፍ የወጣን ህዝብ መዝለፍም ሆነ ማንቋሸሽ የኛ ፖለቲከኞች መለያ መሆን በፍጹም የለበትም። ህዝብ ያመነበትን ይደግፋል። ህዝብ የወደደውን ይመርጣል። ህዝብ እንደ ህዝብ የሚሰራው ሁልጊዜ ትክክል ነው ተብሎ ይታመናል። ስለሆነም የህዝብን ድምፅ ማክበርም ሆነ መቀበል ተፈጥሯዊ ግዴታ እንጂ ለምርጫ ምንተው በፍጹም ሊሆን አይገባም። የኛ ተግባር ለምርጫው ብቁ ተወዳዳሪ ሆኖ መገኘት ነው። ይህን ስናደርግ ምርጫውን ሰላማዊ፣ ዲሞክራሲያዊና በመራጭ ህዝብ ዘንድ ተአማኒነት ያለው እናደርገዋለን። ስለሆነም ፉክክራችንን በወንድማማችነት መንፈስ እንድናደርገው በክልላችን ለሚወዳደሩ ለሁሉም የፖለቲካ ፓርቲዎች በድጋሚ ጥሪያችንን በአክብሮት እናቀርባለን።
የአማራ ክልል ርዕሰ መስተዳደር አቶ አገኘሁ ተሻገር በበኩላቸው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ጠንክረው እንደሚሰሩ አስታውቀዋል። ምርጫውን ተገን አድርጎ ሰላምን ለማወክ የሚመጣውን ኃይል ግን እንደማይታገሱ ነው ያስጠነቀቁት።
ዛሬ ዘረኞች፣ ጠባብ ብሔርተኞች በተለያየ መንገድ እንቅፋት ለመንግዛት የሚያደርጉትን እንቅፋት ለማበጀት የሚያደርጉትን እንቅስቃሴ በጥንቃቄ መመልከት መቻል አለብን። የአባቶቻችንን፣ የአያቶቻችንን፣ የወገኖቻችንን ታሪክ ሰርነት አጠናክረን መቀጠል መቻል አለብን። ብልጽግናን መምረጥ የሀገር የጀመርነውን ልማትና መልካም አሰራር ተጠናክሮ እንዲቀጥል ማድረግ ነው። የሀገራችንን አንድነት ማስቀጠል ነው። የሀገራችንን ህልውና የማስቀጠል ጉዳይ ነው። ምርጫው ሰላማዊ እንዲሆን ከመቼውም ጊዜ በላይ ዝግጅታችን አጠናቀናል። ስለሆነም በምርጫ ምክንያት ማናቸውም አይነት ህገወጥነቶችን በአማራ ክልል አንፈቅድም። በምርጫ ምክንያት መከራከር ይቻላል። በምርጫ ምክንያት ሀሳብ መለዋወጥ ይቻላል። በምርጫ ምክንያት ሰልፍ ማድረግ ይቻላል። በምርጫ ምክንያት ብዙ ነገር ማድረግ ይቻላል። የዛሬውን የደብረ ማርቆስ ሰልፍ የሚተቹ ሰዎች አሉ። የሰለጠነ ፖለቲካ ነው። ማንኛውም ሰው ለሚፈልገው ፓርቲ ድጋፉን እንዲሰጥ መብቱን ማክበር መቻል አለ። ስለሆነም በምርጫ ምክንያት ግን ህዝባችን ማበሳቆል አይፈቀድም። በምርጫ ምክንያት የህግና ስርዓትን መጣስ አይፈቀድም። የተከበራችሁ የብልጽግና ፓርቲ ከፍተኛ አመራሮች እንድታውቁልን እንፈልጋለን። በክልላችን ምርጫን ታቆ የሚመጣ ማናቸውም አይነት ህግና ስርዓት አልበኝነት ህግን የሚጥስ ስርዓት አልበኝነት እስከ ልጅ ድረስ ማናቸውም አይነት ህግ የማስከበር እርምጃ ለመውሰድ የምንገደል ሆነን
የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ለህዝብ ተወካዮች ምክር ቤት ካቀረባቸው 138 እጩዎች መካከል ከአንዱ በስተቀር ሁሉም አዲስ ናቸው ብሏል። ሁሉም እጩዎች በትምህርት ዝግጅታቸው የተሻሉና ለህዝብ ጥቅም የቆሙ ናቸው ሲልም ፓርቲው ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። አድማጮች ተከታዩም የመጽሔት ርዕስ እዚያው ሶማሌ ክልል ውስጥ ያቆየናል። በሶማሌ ክልሏ ሲቲ ዞን የምርጫ ቦርድ በ8 ቀበሌዎች ውስጥ በሚገኙ 30 የምርጫ ጣቢያዎች ምርጫ ለማካሄድ ያስተላለፈውን ውሳኔ በመቃወም ሰልፍ ተደረገ። የኢሳ ጎሳ ኡጋዛዊ ምክር ቤትና የሀገር ሽማግሌዎችም ውሳኔውን ማውገዛቸው ተዘግቧል። አዲስ ቸኮል ዝርዝሩን ይዟል።
በሲቲ ዞን ኡንዱፎ ናሽናል ከተሞችን ጨምሮ በተለያዩ አካባቢዎች የተካሄደው የተቃውሞ ሰልፍ መነሻ የምርጫ ቦርድ ያፋር ክልል የይገባኛል ጥያቄ ባቀረበባቸው 8 ቀበሌዎች ምርጫ ለማካሄድ ያስተላልፈውን ውሳኔ በመቃወም እንደሆነ የዞኑ የወጣቶች ማህበር ሊቀመንበር የሆነው ጣይር ፋራ ሳሚሪ ለቪኦኤ ያስረድቷል።
ሰላማዊ ሰልፍ ያወጣው አላማ ባለፈው ምርጫ ቦርድ ላይ ያወጣው 8 ቀበሌዎችና 30 ምርጫ ጣቢያ ለጊዜ አግደናል ስለተባለ በዚህ ነው በሲቲ ዞን በመራብ ስቲና በስቲ ዞን ህዝብ ከፍተኛ ቅሬታ የክልሉ ፕሬዝዳንት ዞን እንድቆም አንዱ አላማ ነው። ሁለተኛ ደግሞ የፌደራል ምርጫ ቦርድ ያወጣው መልስ እኛ እናቆቅሬታ አለን። የመሬት የስቲ ዞን መሬት ነው። የቀበሌዎች የስቲ ዞን ቀበሌዎች ናቸው። የሶማሌ ክልል ስር ናቸው። ሰልፍ የተደረገው የስቲ ዞን ዋና ከተማና ሽኔሌ እና ስልጣይ ወረዳዎች ዋና ከተማዎች ማለት ነው።
የኢሳ ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች ዛሬ በሰጡት ጋዜጣዊ መግለጫም የምርጫ ቦርድን ውሳኔ እንደሚቃወሙና ከክልሉ ርዕሰ መስተዳድር ጎን እንደሚቆሙ አስታውቀዋል።
በመጋቢት 15 በኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው መግለጫ 8 ቀበሌዎችና ወደ 30 የሚጠጉ ምርጫ ጣቢያዎች ከዚህ በፊት በተደረገው 5 ምርጫዎች በሶማሌ ክልል ስር ድምጽ የሶማሌ ህዝብ የሰጠበት አካባቢዎች ዘንድሮ 6ኛውን ምርጫ ድምጽ አትሰጡም የሚል ብሔራዊ ምርጫ ቦርድ ያወጣውን መግለጫ ለመቃወም ነው እዚህ የተሰበሰብነው። ሁለተኛው ደግሞ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር በ7ኛው ወር 16 የጻፉትን ደብዳቤ ለመደገፍ ነው። ይሄ ደብዳቤ የግል ሐሳባቸው ሳይሆን የሶማሌ ህዝብ ውሳኔ መሆኑን ለማሳወቅ ነው።
የኡጋዛይ ምክር ቤቱ አባላት ምርጫ ቦርድ አስፈላጊ ማስተካከያ ካላደረገ የመራጮች ምዝገባም ሆነ ሌሎች የምርጫ ሂደት ስራዎች እንደሚሰናከሉ ነው የገለጹት።
አገራችን በአሁኑ ሰዓት ያለችው በጣም በትልቅ ችግር ውስጥ ነው ያለችው። ብዙ ጠላት የበዛባት ነው። እኛ ደግሞ ያጠላቶቿን እግሮቿን እንዲምዝላት አንፈልግም። ምንድን ነው አገራችን በአሁኑ ሰዓት ከግብፅ ጋር፣ ከሱዳን ጋር፣ ከጁንታ ጋር ብዙ ችግሮች አሉ። እኛ ደግሞ የሶማሌ ህዝብ ደግሞ ከዚህ ጎን ሆነን አገራችንን እግሯን ብንይዝ እናቃለን። ለሀገራችን ተርፎ ለእኛም ችግር ነው። ስለዚህ እኛ በሰላማዊ መንገድ ነው የምንጠይቀው። ይሄ ፍትሐዊ ያልሆነ መሬትን ለሌላ አሳልፎ መስጠት ማንኛውም ሶማሌ የማይቀበለው።
የብሔራዊ ምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ባለፈው አርብ ከቪኦኤ ጋር በነበራቸው ቆይታ እንደገለጹት ውሳኔያቸው የምርጫ ሂደቱን የግጭት መንስኤ እንዳይመከላከል እንጂ 8 ቀበሌዎች ለአፋር ወይም ለሶማሌ ክልል ይገባሉ ብሎ ለመወሰን አይደለም ብለዋል።
ቦርድ እንደዚህ አይነት ውሳኔዎችን ሲወስን ውሳኔዎች ላይ የሚደርሰው ከአስተዳደራዊ ውስጥ ጋር በተገናኘ ወይም በመሳሰሉት ነገሮች ሳይሆን የምርጫን ሰላምንና ጸጥታን ከማስጠበቅ አንጻር ችግር የሚፈጥሩ ቦታዎች ላይ እንዴት አድርገን ምርጫው ማስፈጸም እንችላለን ከሚል መነሻ ተነስቶ ነው የሚወስድ ነው። በዋናነት ቦርዱ ያለው ምንድን ነው? እነዚህ 8 ቀበሌዎች እንደዚህ አይነት ማህበራዊ ማህበረሰብ መካከል ያለ ግጭት፣ ክርክሮች፣ እንደዚህ መሳሰሉት ነገሮች ካሉባቸው ምርጫን በምናካሄድበት ወቅት ይበልጥ አስቸጋሪ ይሆናል። እንደገና ደግሞ ምርጫ ጣቢያዎች መቋቋምና ምርጫ መካሄድም ፈርዘር ለሆነ የሰላም መደፍረስ ምክንያት መሆን ስለሌለበት እነዚህ ቦታዎች ላይ አላካሄድም ብሎ ራሱን ነው ወዝቶ ያደረገው የወጣው ማለት ነው። ማለት ነው። ስለዚህ ያ ማለት ቀበሌዎቹ ለሶማሌ ክልል ወይም ደግሞ ለአፋር ክልል የተሰጡ ናቸው ወይ መስተዳድራዊ ወሰን ጋር የተገናኙ ውሳኔዎች ናቸው ማለት አይደለም።
የአፋር ክልል በስምንት ቀበሌዎች ላይ የገባኛል ጥያቄ እንዳለውና በሶማሌ ክልል ስር ሆኖ ምርጫ እንዳይካሄድባቸው መጠየቁን ተከትሎ ብሔራዊ ምርጫ ቦርድም በስምንቱ ቀበሌዎች ምርጫ እንዳይካሄድ ወሰነ ሲሆን ይህንኑ በመቃወም የሶማሌ ክልል የላከውን የስተካከል ጥያቄም አልተቀበለውም። ወደፊት እንደ ስምንቱ ቀበሌዎች ሁሉ የግጭት ስጋት ሊሆኑ ይችላሉ ተብለው በተመረጡ ሌሎች አካባቢዎችም ሁኔታዎች እየታዩ ተመሳሳይ ውሳኔ ሊወሰን እንደሚችል ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ ለቪኦኤ ያስረዱት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ።
ፌስቡክ መረጃዎችን የሚያጣሩ ባለሙያዎች እየቀጠረ፣ ትዊተር መረጃዎች ላይ ምልክት እያስቀመጠ፣ ጉግል ደግሞ ሐሰተኛ መረጃ ያላቸውን ምስሎች ከድረገጹ ላይ እያወረደ ቢሆንም የሐሰተኛ መረጃ ለቴክኖሎጂ ኩባንያዎች የማይጠፋ ችግር ሆኖባቸዋል። የዩናይትድ ስቴትስ ሕግ አውጪዎች አዲስ መቆጣጠሪያ ደንብ ለማውጣት እየተነጋገሩ ባሉበት በአሁኑ ወቅት ትላልቆቹ የማህበራዊ ሚዲያ ተቋማት የሐሰተኛ መረጃዎችን ስርጭት እንዲቆጣጠሩ ግፊት እየተደረገባቸው ነው። ቲና ተርነር ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየት አቀርበዋለች።
አዲሱ የዩናይትድ ስቴትስ ፕሬዝዳንትና ምክር ቤታቸው የቴክኖሎጂ ኩባንያዎች ጽንፈኝነትንና የሐሰተኛ መረጃ ስርጭትን ከአገልግሎታቸው ላይ እንዲያጠፉ የተጠናከረ ግፊት እያደረጉ ነው። ሕግ አውጪዎችም እርምጃ ለመውሰድ ተዘጋጅተናል ይላሉ።
History has shown that you have talked the talk but have failed to walk the walk. It appears now that Congress will have to compel you.
ታሪክ እንደሚያሳየው ብዙ ወሬዎች ተወርተዋል፣ ወደ ተግባር ግን መሄድ አልቻሉም። ስለዚህ ትርጉም ያለው ለውጥ ለማምጣት ምክር ቤቱ ምናልባት በቅጣት ሊያስገድዳቸው ይገባል።
በቅርቡ በአሜሪካው ምክር ቤት ቀርበው ቃላቸውን የሰጡት የፌስቡክ፣ ትዊተር እና የጉግል ባለቤት የሆነው አልፋቤት ስራ አስኪያጆች በድህረ ገጾቻቸው ላይ የሚሰራጩ ሐሰተኛ መረጃዎችን ለማጥፋት ወስደናል ያሏቸውን እርምጃዎች አስረድተዋል። ፌስቡክ ለምሳሌ ኮቪድ-19 እና ክትባቱ ዙሪያ የተሰራጩ 12 ሚሊዮን ሐሰተኛ መረጃዎችን ማውረዱን የገለጸ ሲሆን በዚህ ዙሪያ የሚሰሩ 35,000 ሰራተኞች እንዳሉትም ተናግሯል። እነዚህ እርምጃዎች ግን የማህበራዊ ሚዲያዎችን አልጎሪዝም በመጠቀም ሰዎችን ጽንፈኛ ለሆኑ አስተሳሰቦች ከማጋለጥ አልፈው በምክር ቤቱ ላይ የተቃጣው ጥቃት አይነት ድርጊት እንዲከሰት እያደረጉ ነው ብለው ለሚያምኑት የምክር ቤቱ አባላት ብዙም አጥጋቢ አይመስሉም። ማይክል ዶያል በምክር ቤቱ የዲሞክራት ተወካይ
That attack and the movement that motivated started and was nourished on your platforms. You are picking engagement and profit.
ጥቃቱን ያነሳሳው እንቅስቃሴ የተጀመረውና የተገፋፋው በእናንተ መድረክ ነው። ከህብረተሰቡ ደህንነትና ጤና ከሀገራችንና ከዲሞክራሲያችን ይልቅ በገጻችሁ ላይ ያለው ግንኙነትና የምታገኙትን ትርፍ መርጣችኋል።
የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስም በዚህ ሐሳብ ይስማማሉ።
Your platforms are my biggest fear as a parent. I'm a mom of 3 school-aged kids. It's a battle for their development, a battle for their mental health, and ultimately a battle for their safety.
እንደ ወላጅ የእናንተ የተሰሰር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማችሁ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸው ማይቻለው ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
ሐሰተኛ መረጃዎችን እየተዋጉ ሰዎች ሐሳባቸውን በነጻነት እንዲገልጹ ማድረግ እጅግ ከባድ እንደሆነ 3 አመራሮች አስረድተዋል። ይሄ በብዙ መልኩ ህብረተሰብ ውስጥ ያለው ችግር ነጸብራቅ ነው ሲሉም ማርክ ዙከንበርግ ተናግረዋል።
I believe that the division we see today is primarily the result of a political and media environment that drives Americans apart.
አሁን የምናየው መከፋፈል ፖለቲካውና የዜና አውታሮች አሜሪካኖችን በመለያየት ያደረሱት ውጤት ነው ብያምናለሁ።
ሕግ አውጪዎች በማህበራዊ ትስስር ገጾች ላይ ለሚወጡ ሁከት ቀስቃሽ ንግግሮችና የሰዎችን ህይወት እየቀጠፉ ላሉ የሐሰተኛ መረጃ ስርጭቶች ኩባንያዎቹን ተጠያቂ ለማድረግ እያሰቡ መሆኑን ግልጽ ቴክኖሎጂ የተሰኘ ፕሮጀክት ዳይሬክተር የሆኑት ኬቲ ፓውል ያስረዳሉ።
The question is how can these companies be held liable in a way that actually incentivizes them to take meaningful steps to reduce harmful content on their platforms?
ጥያቄው እነዚህ ኩባንያዎች ጎጂ መረጃዎችን ከመድረኮቻቸው ላይ ለማስወገድ ትርጉም ያለው እርምጃ እንዲወስዱ የሚያደርጋቸውን ተጠያቂነት እንዴት እናምጣ የሚለው ነው።
ነገር ግን እንደ ዲሞክራሲና ቴክኖሎጂ ማዕከል ስራ አስኪያጅ አሌክሳንድራ ጊቨንስ ያሉ አስተያየት ሰጪዎች ይህ አይነት እርምጃ ኩባንያዎቹ ንግግርን በከፍተኛ ሁኔታ ሳንሱር እንዲያደርጉ ሊያደርጋቸው ይችላል ሲሉ ስጋታቸውን ይገልጻሉ።
There is a real risk that if the companies are made liable or put on the hook for political speech or for polarizing speech, that they overcorrect in the other direction and they silence the voices of people that are trying to have their opinion shared.
ለፖለቲካ ነክ ወይም ጽንፈኛ ንግግሮች ኩባንያዎቹ ተጠያቂ የሚሆኑ ከሆነ የሚያደርጉት ማስተካከያ ወደ ሌላ አቅጣጫ እንዲሄዱ ሊያደርጋቸውና ሐሳባቸውን እንዲገልጹ የሚፈልጓቸውንም ድምጽ ሊያፍኑ ይችላሉ የሚል ስጋት አለ።
እርግጡ ነገር የማህበራዊ ትስስር ተቋማት የሐሰተኛ መረጃዎች ስርጭትን ለመክታት እርምጃ እንዲወስዱ ግፊት እየተደረገባቸው መሆኑ ነው። የሕግ አውጪዎችም የቴክኖሎጂ ኩባንያዎቹ ያንን እንዲያደርጉ እንዴት እንደሚያስገድዷቸው እየተመካከሩ ነው። በቲና ቲርነ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ለጥያቄው መልስ በጥያቄ ተሳተፉ። የዚህ ሳምንት የጥያቄው መልስ እንግዳችን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው። መጪውን ምርጫ በተመለከተ ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት ጥያቄዎቻችሁን ካስቀመጣችሁ ይደርሰናል። 202-251-3505 ለዋትሳፕ ብቻ። horn@voanews.com በኢሜይል @voamharik በፌስቡክ ገጻችን ላኩልን። #voamharik የትዊተር ገጻችንን በመጠቀም ጥያቄዎቻችሁን አድርሱን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምጽ
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚው በኮቪድ-19 ላይ ያተኮረ ቅንብር ወደ አዲስ አበባ ይወስደናል። ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ ከተከሰተ አንድ አመት ሞላው። ያለፈው አንድ አመት በብዙ ግራ መጋባት የተሞላና ስለ ወረርሽኙ ለማወቅ እንዲሁም ለመከላከል ሊወሰዱ በሚገባቸው እርምጃዎች ላይ ብዙ መረባረብ የነበረበት ነበር። በዚህ ትግል ውስጥ አብላጫውን ድርሻ ያዙት ደግሞ በግንባር ተሰልፈው ከማይታወቀው ወረርሽኝ ጋር ሲተናነቁ የቆዩት የሕክምና ባለሙያዎች ናቸው። ኮቪድ-19 ካመጣቸው ውስብስብ ፈተናዎች ጋር ሲታገሉ የሚውሉ ሐኪሞችና ሌሎችም የሕክምና ሰራተኞች ከአንድ አመት የሌት ተቀን መረባረብ በኋላ በስራ ጫና ለሚመጣ ጭንቀትና መዳከም እየተጋለጡ መሆናቸው በዓለም ዙሪያ እየተነገረ ነው። በተለይ ኢትዮጵያ ውስጥ የቫይረሱ ስርጭት እጅግ እያሻቀበ ከመምጣቱ ጋር ተያይዞ ሐኪሞች አሁንም ድረስ በከፍተኛ የስራ ጫና ስር ናቸው። በቅዱስ ጴጥሮስ ሆስፒታል የኮቪድ-19 ጽኑ ህሙማንና ድንገተኛ ህክምና ክፍሎች ባልደረባ የሆኑ ሐኪሞችን ያነጋገረችው ኤደን ገረመው ኮቪድ-19 ስላደረሰባቸው ጫና እንዲሁም ሆስፒታሎቹ እየወሰዱ ስላሏቸው እርምጃዎች ተከታዩን ዘገባ አሰናድታለች።
በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን ያለፈው አንድ አመት ውስጥ የተፈጠረው የኮቪድ-19 ወረርሽኝ በህክምና ባለሙያዎች ላይ ከዚህ ቀደም አጋጥሟቸው በማያውቅ መልኩ ከባድ የሆነ የአካልና የስነ ልቦና ጫና እንደፈጠረባቸው ያስረዳሉ።
ስለ በሽታው የነበረው መረጃ ለይተት ለነበረ ስለ በሽታው የሚታወቁ ትንሽ በተወሰኑ ባለሙያዎች ላይ የተጋነነ ፍርሃት ነበረ። ስለዚህ ያ የተጋነነ ፍርሃት ምን ያመጣል? የግል የበሽታ መከላከያ ቁሳቁስ አላግባብነትን አብዝቶ መጠቀም፣ እንደዚህ አይነት ነገሮች እናያለን። አንዳንዴ ቀላል ነገሮች እንደዚህ ስራዎች ይሰሩ ምናምን ስንል የባህሪ ለውጦች በቀላሉ በተወሰኑ ባለሙያዎች ላይ ቢሆን የሚታየው ድሮ ከነበራቸው በስራ ከነበራቸው ባህሪ ትንሽ ለየት ያሉ ነገሮች እናያለን። በጣም ደግሞ እየተራዘመ ነገሩ እየቀጠለ ከዛ ከስድስት ወር እንደዚህ በኋላ ደግሞ ስራ ላይ በጣም ከመቆየት የተነሳ ይሄ የመሰላቸው ፋቲግ ድክም የማለት አይነት ነገሮች ስለነበሩ በየጊዜው ይሄንን ከበሽታው ጋር ያለውን ፍልሚያ ሁሌ ያው ባለሙያዎች በተሻለ የስነልቦና ሞራል መግባት አለባቸው። ይህን ነገር እናልፈዋለን ይሻገሯለን የሚል ማሳሰብ ስለነበረበት ያን ለማድረግ ነው ጥረት እያደረግን የነበረው።
ዶክተር ትግስት ተስፋዬ በአዲስ አበባ ኮቪድ-19 ፊልድ ሆስፒታል ውስጥ የድንገተኛና የጽኑ ህሙማን ክፍል የክሊኒካል አገልግሎት ዳይሬክተር ናቸው። ኮቪድ-19 ከገባበት ጊዜ ጀምሮ በሐኪሞችና በተለይም በነርሶች ላይ እጅግ ከፍተኛ የሆነ የስራ መደራረብና ድካም ያስከተለ መሆኑን ጠቅሰው ሁኔታውን ያባሰው ደግሞ ህሙማን ተነጥለው በሚቆዩባቸው ጊዜያት እነሱን የሚያግዝ አስተማሚ አለመኖሩ ነው ይላሉ።
በፊት የምናያቸው ሴቶች ብዙም ሲቪር ኬዞች አልነበሩ። ጽኑ ህሙማን ውስጥ የሚፈልጉ ኬዞች አልነበሩ። አብዛኞቹ በሲምፕል አይሶሌሽን እና ትሪትመንት ብቻ በቃ አይሶሌት መደረግን ብቻ በይቶ መቆየቱ ብቻ ነበር የሚፈልጉት። አሁን ግን የምናየው ነገር ከሱ ኮምፕሊትሊ ተቃራኒ ነው። ምንድነው? አብዛኞቹ የሚፈልጉት ኦክሲጅን ሪኳየርመንት አላቸው። ኦክሲጅን ይፈልጋሉ። ከኦክሲጅን ሪኳየርመንት ተጨማሪ ደግሞ የመተንፈሻ ማሽንን የሚፈልጉት አካሚዎች ቁጥር በጣም በእጅጉ እየጨመረ ነው። የአገሪቷ ካፓሲቲ ደግሞ ወይም የአገሪቷ አቅም ደግሞ በጣም ማለት ውስን ነው። በዚህ አቅም ማለት ነው እሱ ብቻ ሳይሆን ጽኑ ህሙማን ውስጥ ያሉት ታካሚዎች ራሱ ቁጥር በጨመረ ቁጥር የጽኑ ህሙማን ያለንም ስፔሻሊስቶች ቁጥር ደግሞ በጣም ውስን ነው። እሱ ራሱ እንደምናውቀው ኦቨርታይም ወይም የስራ ጫናው እነሱ ላይም እየጨመረ ነው። ውስን ሰው ስለሆነ ያለን እነሱ ተከታታይ ያለምንም ረፍት እንዲሰሩ እያስገደድናቸው ነው። ስፔሻሊ ደግሞ ነርሶችም ሁሉ ብቻ ሳይሆን ይሄ ነገር የነርሲንግ ኬራችንም ላይ ታላቅ ጫና ነው ያደረገው። ምክንያቱም ጽኑ ህሙማን ሲገቡ ምንድን ነው የሚደረጉት? አብዛኞቹ አንድ ለአንድ ነው፣ አንድ ነርስ ለአንድ ታካሚ የምናደርገው። ስታንዳርዱም እንደዛ ስለሚያደርግ ማለት ነው። እራሳቸውን አያውቁም አብዛኞቹ። ስለዚህ እራሳቸውን የማያውቁ ከሆነ ደግሞ የሚያገላብጣቸው ያስፈልጋል። በየሁለት ሰዓቱ ምግብ መመገብ አለ፣ መድኃኒት መስጠት አለ። በጣም ማለት ጫናው በየጊዜው ስፔሻሊ እንደውም ነርሶቻችን ላይ በጣም እየበዛ ነው የመጣው።
ዶክተር ትግስት አክለውም አንድ የህክምና ባለሙያ በአንድ ዙር 24 ሰዓት እንደሚሰራና በተለይም በጽኑ ህሙማን ክፍል ውስጥ ያለው ሙሉ ለሙሉ አካልን መሸፈን የሚጠይቀው የሐኪሞች ልብስ በራሱ ሁኔታውን አድካሚ ከሚያደርጉት ነገሮች ውስጥ አንዱ መሆኑንም ይገልጻሉ።
አንድ ሺፍት ነው የሚጠበቀው። አንድ ሐኪም ወይ አንድ ነርስ በፊልድ ሆስፒታል ውስጥ የሚሰራው ለስድስት ሰዓት ነው። በየስድስት ሰዓቱ መቀየር አለበት። ምክንያቱም የአይሲዩ ልብስ ሙሉ ሰውነት ሸፍን ሀዝማሶት የምንለዋለን እሱ ልብስ ውስጥ ተቀምጠሽ ማክሲመም ልትቆይ የምችው ከስድስት እስከ ስምንት ሰዓት ነው። ስምንት ሰዓት ብዙ ጊዜ በቃ ማለት የሚቻል አይደለም። ስለዚህ በየስድስት ሰዓቱ ነው አሁን ስታፉን እየቀየርን ያለ ነው፣ ወይም እኔም ደግሞ የምሰራው በየስድስት ሰዓቱ። ግን ይህን ስልሽ ደግሞ በሱ ከስድስት ሰዓት በኋላ ወተን እናርፋለን ሳይሆን በተፈለግሽበት ሰዓት ደግሞ ተመልሰሽ ትገባለሽ። ስለዚህ ይሄ አይሲዩ 24 ሰዓት የትኛውም ነገር ችግር ካለ በተጠራሽበት ሰዓት ትገቢያለሽ።
የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን በሽታው እንደገባ ሰሞን በሕክምና ባለሙያዎቹ ላይ ስለ በሽታው ካለመረዳትና ለቤተሰቦቻቸውም እንዳይ የነበራቸውን ከፍተኛ ፍርሃት አስታውሰው ለስምንት ወራት ያህል የሕክምና ባለሙያዎቹ ከቤተሰቦቻቸውና ከግላዊ ሕይወታቸው በመራቅ በካምፕ እንደቆዩና ያም የራሱ ጫና እንደነበረው ይገልጻሉ።
ኬዞ እንደገባ ለስምንት ወር አካባቢ ባለሙያዎች ከቤተሰባቸው ተለይተው ካምፕ ውስጥ ገብተው ነበር የሚኖሩት። ወደ መስከረም አካባቢ ነው ከካምፕ የወጡት። በዛ ጊዜ አሁን የነበረ ችግር ምንድን ነው? አንደኛው ከቤተሰቦቻቸው ተለይተው ለጣም ለረዥም ጊዜ ነው የቆዩት። አንዳንድ አስፈላጊ የሆኑ ነገሮች ካምፕ ውስጥ ቢሟሉም ግን ያን ያህል ቤትን የሚጠቃ አልነበረም። ከዛ ጋር ተያይዞ ችግሮች ነበሩ። ሌላው ረዘም ላለ ጊዜ ደግሞ ሁሌ ስለ ኮሮና ቫይረስ እያሰቡ ስለዛ እና ስለ ስተኝ ጊዜ ተጠነቁ ስለቆዩ አንዳንድ የስነ ልቦና ጫናዎች ነበሩ።
እነዚህን ችግሮች ለማቃለልም ሆስፒታሉ የቤተሰብና የማህበረሰብ ድጋፍ ቡድን በማቋቋም ባለሙያዎቹ የስነ ልቦና ድጋፍ እንዲያገኙ በማድረግና በተጨማሪም ሙያተኞቹ ያለባቸውን አካላዊ መዳከም ለመቀነስም የሰዓት ማሻሻያዎችን በማድረግ እየሰሩ መሆኑን ያስረዳሉ።
እንግዲህ እነዚህ ለማቃለል በሆስፒታላችን ሳይካትሪስት አለ። ማሳይካትሪስታችን ነው የምትመራው። ቲም አለ። የፋሚሊ ሶሻል ኤንድ ስታፍ ሰፖርት የሚባል ቲም አለ።
የቤተሰብና የማህበረሰብ ድጋፍ
ለባለሙያዎቹ ማለት ነው። እሱ የሚያደርግ ቡድን ነበረም። ቡድኑ ምንድን ነው የሚያደርገው? ባለሙያዎቹ በስልክ ማነጋገር ሲፈልጉ በስልክ ያናግሩና አንዳንድ የስነ ልቦና ምክር ይሰጣቸዋል። ያው ደግሞ ፕሮግራሞች እያዘጋጁ ትሬኒንጎችም እየተዘጋጁ እንደዚህ ያለውን ጭንቀት ለማጋራት ወይም ደግሞ እነሱ ላይ ትንሽ ለማቅለል ሙከራ ተደርጎ ነበር። ሌላ እናደርግ የነበረው ምንድን ነው? የባለሙያዎቹን የሚሰሩበትን ሰዓት የተለያዩ ሽፍቶች በመጠቀም ከበሽተኞቹ ጋር የሚቆዩትን ጊዜ የበሽተኞቹን ለአገልግሎት ማግኘት ያለባቸውን ሕክምና ሳያጓድል ገቡበትን መርሃ ግብሮች እና ክፍለ ጊዜዎች አጭር በማድረግ ከልብሱም ጋር እዛን ሲቆዩ ከሚሰማቸው ስሜት ጋር እንዲሁም ደግሞ ከቦታ ቦታ በማቀየር መደበኛ በሆነ ሁኔታ እያዟዟርን ነበረ የምንጠቀመው። እንደዚህ በማድረግ ነገሮቹን ለማቅለል ተሞክሯል። ያው በሽታው ሲመጣ ከነበረን ፍርሃት አንጻር ባለሙያዎቹም በዚህ አጋጣሚ እንደውም ማመስገን እፈልጋለሁ።
ዓለም አቀፉ የነርሶች ምክር ቤት ከመስከረም ወዲህ የኮቪድ-19 ህሙማንን በማገዝ ላይ የሚገኙ የሕክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ያስታወቀ ሲሆን በአጠቃላይ በዓለም ዙሪያ ያሉ የጤና ባለሙያዎችም ለማስቱራማ ወይም ለወል የስነ ልቦና ጭንቀት መዳረጋቸውን ገልጿል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። በተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች ደግሞ ወዲህ ወደ ዋሽንግተን እንመለስ። ሳምንታዊው ስፖርት።
በሳምንቱ አጋማሽ ላይ ያስመዘገበውን ድል ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን በመጪው ዓመት ካሜሮን ያውንዴ ላይ በሚዘጋጀው የአፍሪካ ዋንጫ ላይ ለመሳተፍ ያለውን እድል አስፍቷል። ባህር ዳር ላይ የማዳጋስካር አቻውን የገጠመው ብሔራዊ ቡድኑ 4-0 አሸንፏል። አማኑኤል ገብረ ሚካኤል፣ አቡበከር ናስር፣ ጌታነህ ከበደና ሽመልስ ከበደ የኢትዮጵያን የጎል ሩምታዎች አከታትለዋል። ከድሉ በኋላ አይቤሪኮስትን በመከተል በምድብ ኬ ውስጥ ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በነገ ዕለት የሚደረጉ ጨዋታዎች ከ8 ዓመታት በኋላ ወደ አፍሪካ ዋንጫ መመለስ አለመመለሷን ይወስናሉ። በነገው ዕለት አቢጃን ላይ ኢትዮጵያ የአፍሪካ ዋንጫ ተሰላፊ መሆኑን ከወዲሁ ያረጋገጠውን የአይቤሪኮስ ብሔራዊ ቡድን ትገጥማለች። ኢትዮጵያ በዚህ ጨዋታ ላይ ካሸነፈች ወይንም ደግሞ አቻላቻ ከወጣች የአፍሪካ ዋንጫ ተሰላፊ ትሆናለች። በሌላ በኩል ማዳጋስካር ቶማሲና ላይ ከኒጀር የምትጫወተው ማዳጋስካር ባለድል ለመሆን ከፍተኛ ትጋት ይጠበቅባታል። ከድል በተጨማሪ ከአይቤሪኮስ ጋር የምትገጥመው ኢትዮጵያ ካልተሸነፈች በስተቀር ብሔራዊ ቡድኗ በአፍሪካ ዋንጫ ላይ የመሳተፉ ነገር አጠራጣሪ ይሆናል። በሳምንቱ መጨረሻ በጣሊያን ሀገር ሳን ቪቶሬ ኦላና በተደረገ የሀገር አቋራጭ ውድድር ኢትዮጵያውያንና ኬንያውያን ድል ቀንቷቸዋል። በወንዶች 10 ኪሎ ሜትር ከኢትዮጵያ ንብረት መላክ አንደኛ እንዲሁም ሙክታር ኢድሪስ ሶስተኛ ሲወጡ ኬንያዊው ሊዮናርድ ቤት ደግሞ ሁለተኛ ደረጃን ይዘዋል። በሴቶች 6.2 ኪሎ ሜትር ሀገር አቋራጭ ሩጫ ውድድር ላይ ፀሐይ ገመቹ ከኢትዮጵያ አንደኛ ስትወጣ ቢትሬስ ቺቤትና ቪላ ቺሌንጋት ከኬንያ ተከታትለዋት ገብተዋል። ሁለተኛና ሶስተኛ ደረጃንም ይዘዋል። ኢትዮጵያን እግር ኳስ ደጋፊዎች በተደሰቱበት ሳምንት የዩናይትድ ስቴትስ ብሔራዊ ቡድን ደጋፊዎች ግን ሀዘን ገብቷቸዋል። የዚህ ምክንያቱ ደግሞ ብሔራዊ ቡድናቸው በመጪው የጃፓን ኦሎምፒክ ላይ ለመሳተፍ የሚያበቃውን ድል አለማስመዝገቡ ነው። ብሔራዊ ቡድኑ የሰሜን ማዕከላዊና ካሪቢያን ሀገሮች የእግር ኳስ ማህበር የኦሎምፒክ ማጣሪያ ውድድር ላይ በሆንዱራስ ተሸንፏል። ዋን ካርሎስ ኦብሪጎንና ሉዊስ ፓልማ ለሆንዱራስ ጎሎቹን ሲያስቆጥሩ ጃክሰን ዌል ደግሞ ለዩናይትድ ስቴትስ አንድ ጎል አስቆጥሯል። የብሔራዊ ቡድኑ አሰልጣኝ ጄሰን ክሪስ በውጤቱ በእጅጉ ማዘናቸውን ስለመግለጻቸው ሮይተርስ ዘግቧል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላለፉ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና አደሩ።
zade ye le zade